የአማራ ክልል የደህንነትና የጸጥታ ምክር ቤት ሰሞኑን ይፋ ያደረጋቸው ክልከላዎችና ውሳኔዎች መነሻ በአንዳንድ አካባቢዎች የቀጠለው የጸጥታ ችግር መሆኑን አንድ ከፍተኛ የክልሉ ባለስልጣን ተናግረዋል። ክልከላው በሚመለከታቸው አካባቢዎች መደበኛ የሆነ ወታደራዊ ፍልሚያ የለም ያሉት በቢሮ ኃላፊ ማዕረግ የአማራ ክልል ፕሬዝዳንት ዋና የህግ አማካሪ አቶ መራ ጽድቅ መኮንን ጥቃት እየፈጸሙ የሚሰወሩ ኃይሎች ግን ችግር ሲፈጥሩ መቆየታቸውን አመልክተዋል። አቶ መራ ጽድቅ መኮንንን ባህር ዳር ስልክ ደውሎ ያነጋገራቸው እስክንድር ፍሬው ነው።
ሰሞኑን ይፋ የተደረገው የአማራ ብሔራዊ ክልላዊ መንግስት የደህንነትና የጸጥታ ምክር ቤት የጋራ መግለጫ በተለያዩ የክልሉ አካባቢዎች ያጋጠሙ የጸጥታ ችግሮችን የዘረዘረ ቀጣይ አቅጣጫዎችን የሚያስቀምጥ ነው። በማዕከላዊና ምዕራብ ጎንደር ዞኖች በጎንደር ከተማ እንደዚሁም በቅማንት ብሔረሰብ አስተዳደር አካባቢ አጋጠሙ ያላቸውን የጸጥታ ችግሮች ጠቅሷል። በተለይም ከመስከረም 15 2012 ጀምሮ የተከሰተውን ግጭትና የደረሰውን ከፍተኛ ጉዳት አስረድቷል። ወቅታዊውን የጸጥታ ችግር መነሻ በማድረግም መከላከያን ጨምሮ የፌደራል የጸጥታ ኃይል ማንኛውንም ህጋዊ እርምጃ ወስዶ ቀጠናውን ወደ ተሟላ ሰላምና መረጋጋት እንዲያሸጋግር መመሪያ መተላለፉን አስታውቋል መግለጫው። የተላለፈውን መመሪያ በመከተልም የክልሉ የጸጥታና ደህንነት ምክር ቤት በማዕከላዊና በምዕራብ ጎንደር ዞኖች በጎንደር ከተማና በቅማንት ብሔረሰብ አስተዳደር ተግባራዊ የሚደረጉ ክልከላዎችንና ውሳኔዎችን ይፋ አድርጓል። በ11 ክፍል በተዘረዘሩት ክልከላዎችና ውሳኔዎች ላይ ማብራሪያ እንዲሰጡኝ የክልሉን አንድ ከፍተኛ ባለስልጣን አነጋግሬያለሁ። እኚህ የክልሉ ባለስልጣን በቢሮ ኃላፊ ማዕረግ የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት ዋና የህግ አማካሪ አቶ መርሃ ጽድቅ መኮንን ናቸው። ለአቶ መርሃ ጽድቅ በቅድሚያ ያነሳውላቸው ጥያቄ የክልከላዎቹና የውሳኔዎቹ ይፋ መደረግ የአስቸኳይ ጊዜ አዋጅ ነው ወይ የሚል ነው። ለዚህ ከሚሰጡት ምላሽ ይጀምራሉ።
እንግዲህ አስቸኳይ ጊዜ አዋጅ የሚታወጀው በሁለት መንገድ ነው። አንዱ ክልሎች የሚያውጁባቸው ሁኔታዎች እንደነዚህ ያለት አይነት አይደሉም። የጤና ጉዳይ፣ የበሽታ መዛመት እንዲህ የመሳሰለ ነገር ሲኖር ነው። ፌዴራል መንግስቱ ነው እንደዚህ ጸጥታ ነክ በሆነ ጉዳይ በሚኒስትሮች ምክር ቤት አማካኝነት የአስቸኳይ ጊዜ አዋጅ የሚያውጀው። ፕሮፐር ነው ለማለት አይቻልም። ግን ያው ለሱ የቀረበ ለተወሰነ የጸጥታ መረጋጋት ሲባል የሚደነገግ እና የሚሰጥ መመሪያ ነው። ያው ከቃሉም መረዳት እንደሚቻለው ጠባዩን በተመለከተ ሊወራረስ ይችላል እንጂ ሙሉ በሙሉ የአስቸኳይ ጊዜ አዋጅ ነው ለማለት ያስቸግራል። ግን ዞሮ ዞሮ አሁን ከቅርብ ጊዜ ወዲህ አንድ የምታየው ነገር አለ። እንደዚህ ያለ ሰፋ ያለ የጸጥታ መናጋት በሀገሪቱ እየተፈጠረ በመምጣቱ ለሁሉም ነገር መደበኛውን የህገ መንግስት ስርዓት ተከትሎ የአስቸኳይ ጊዜዎች ከመደንገግ ይልቅ ቀለል ያሉ የማረሚያ ጊዜዎችን በመስጠት ነገሮችን የማረም ልምድ ልክ አሁን ኮማንድ ፖስት እዚህ ቆመ እዚያ ቆመ እንደምትለው አይነት ነው። ከፊል በሆኑ አካባቢዎች መመሪያዎችን መስጠት እየተለመደ መጥቷል። አስቸኳይ ጊዜዎች ነው ለማለት አይቻልም። ግን ለሱ የቀረበ ነው ማለት ግን ብዙ የሚያስቸግር ነገር አይደለም። ለምን ያው የተወሰኑ ክልከላዎች ተደርገዋል። መብቶች ይያዛሉ። መሰረታዊ መብቶች ናቸው እነዚህ የሚያዙት መብቶች። ያው የአስቸኳይ ጊዜዎች ውጤቱም ይኸው ስለሆነ ዞሮ ዞሮ በኢፌክት ወደዛ የቀረበ ነው ማለት ይቻላል።
የሰሞኑ ውሳኔ ዋነኛ መነሻ በተጠቀሱት የክልሉ አካባቢዎች የቀጠለው የጸጥታ ችግር መሆኑን አቶ መርሃ ጽድቅ አስታውሰዋል። ገባ ወጣ እያለ የሚያጋጥም የጸጥታ ችግር መኖሩን ያብራሩት
እንግዲህ መደበኛ የሆነ የወታደራዊ ፍልሚያ አይካሄድም እዚህ አካባቢ። ምንድነው የመቱ መጥፋት፣ እያጠፉ መብረር ወይም መሰወር በሚመስል መንገድ ነገር ግን ረዘም ላለ ጊዜ የጸጥታ መናጋት የሚፈጥሩ ግጭቶች ተከስተዋል። ይሄን አስከብራለሁ ብሎ የአካባቢው ጸጥታ ኃይል በሚንቀሳቀስበት ጊዜ ደግሞ በቅኝት ላይ ያለ ለምሳሌ በዚሁ የጸጥታ ኃይል ላይ አልፎ አልፎ ትንኮሳዎች ተሰንዝረዋል። እነዚህ ትንኮሳዎች በተራ ሽፍታ ከሚከናወኑት ወይም ደግሞ በመደበኛ መንገድ ከሚደረጉት ዝርፊያዎች ወጣ ያሉ ናቸው። ተሽከርካሪ አቁሞ የማዝረፍ ነገር አለ። የጸጥታ ኃይሉን በከፍተኛ ደረጃ የመጋፈጥና ለምሳሌ መጥቶ የመጥፋት ነገር አለ። በዛ ላይ ደግሞ ሰላማዊ በሆኑ ነዋሪዎች ላይ የሚደርሱ ግድያዎችም ጥፋቶችም አሉ። አውራ ጎዳናዎችና መጋቢ መንገዶች ይዘጋሉ፣ ትምህርት ቤቶች ይዘጋሉ። እንዲህ አይነት ሁኔታዎች መከሰት ከጀመሩ ቆይተዋል።
አቶ መርሃ ጽድቅ በተጠቀሱት አካባቢዎች ለተፈጠሩ የጸጥታ ችግሮች ተጠያቂ የሚያደርጉትም የቅማንትን ማህበረሰብ የማንነትና የውስጥ አስተዳደር ጥያቄ መጠቀሚያ በማድረግ ይንቀሳቀሳሉ ያሏቸውን ኃይሎች ነው።
ይህን መንጠልጠል ለመንጠላጠያ በማድረግ ትንሽ ያው አካባቢው ጠራፋማ እንደመሆኑ መጠን ከፍተኛ ደረጃ ህገወጥ የጦር መሳሪያዎችና ጥይቶች ይዘዋወሩበታል። ይህንን ተጠቅመው አካባቢውን በቀጥታ ዘምላለ ጊዜ በመደበኛ መንገድ ለማወቅ የተነሳሱ ኃይሎች ያሉ በሚመስልበት መንገድ ጥፋት ባለው ሁኔታ የጨመረ የመጣ የጥፋት እርምጃ አለና ይሄንን የጥፋት እርምጃ መሰረት በማድረግ እንግዲህ በራሱ አቅም ክልሉ ሊያደርግ የሞከረውን ሞክሯል። አልፎ አልፎም እንደው ገባ ወጣ በሚል አይነት መንገድ ሆነ እንጂ የመከላከያ ኃይል አባላትም ቢሆን ጣልቃ ገቡባቸው አጋጣሚዎች አሉ። ነገር ግን ሁለቱም ሶስቱም ጊዜ አሁን በቅርብ የተከሰተውን ጀምሮ ከፍተኛ ጥፋት እየደረሰ ነው። የቤት ቃጠሎ ደርሷል በከፍተኛ ደረጃ። ብዙ ቤቶች ተቃጥለው ሰዎች ተፈናቅለዋል። ከዛም አልፎ ሰዎች በጣም በአጸያፊና በአካባቢው ልማዳዊ ባልሆነ መንገድ ተገለዋልና እንግዲህ የተወሳሰበ ነው መነሻው። በቀጥተኛ መነሻው ግን ለዚህ ባያበቃም ለእንደዚህ አይነት ግጭት ይዳርጋል ባይባልም እዚህ ከቅማንት አስተዳደር ጋር የተያያዘ ጥያቄ ነው። እንግዲህ የቅማንት ብሔረሰብ አስተዳደር አንዱ አካባቢ ነው። ከዚህ ውስጥ 69 ቀበሌዎችን ይዞ አሁን ለመጨረሻ ጊዜ እንዲደራጅ ሙከራ እየተደረገበት ያለ ነው። ነገር ግን ከዚህ ከጎንደር ጀምሮ እስከ ሁመራ፣ ከጎንደር ጀምሮ እስከ መተማ ያሉ አውራ ጎዳናዎች አሉ። የኢኮኖሚ መስመሮች ናቸው እነዚህ እና እነዚህን ሁሉ ወጥሮ በመያዝ ሌላ አካባቢውን የማመስና መንግስትን ስራ የማስፈታት በዚህ ብቻ ተጠምዶ አካባቢውን እንዳይቆጣጠር የማድረግ ህልምም ፍላጎትም ያላቸው ኃይሎች ከጀርባ የሚያንቀሳቅሱት በሚመስል አይነት መንገድ። ምክንያቱም ሌላም ቦታ የማንነት ጥያቄ ይነሳል፣ እዚህ ብቻ አይደለም። ባርጎባ ተነስተው ተመልሰዋል። በሌሎች አካባቢዎችም ሁሉ የተመሳሳይ ጥያቄዎች ይነሳሉና ይሄኛውን ለየት ያደረገው በከፍተኛ ደረጃ በትጥቅና በመሳሪያ የሚታገዝ እንቅስቃሴ መሆኑ ነው እና ደግሞ በህዝብ ውስጥ ነውና የሚከናወነው አንዳንድ ጊዜ ከህዝብ ጋር በቀጥታ ያላትማል እና በአማራና በቅማንት ህዝቦችም አላስፈላጊ የሆኑ ግጭቶችን ለማስፋፋት ጥረት የተደረገበት የሚመስል ደግሞ አሁን ደግሞ ጭራሽ ክልሉን አቅሙን በሚፈታተን ደረጃ እስከ ከተማው እስከ ዋና ከተማው ድረስ እስከ ጎንደር ድረስ ያው ጎንደር ትልቅ ከተማ ነው፣ ታሪካዊ ከተማ ነው። እስከሱ ድረስ ለማድረስ ሙከራዎች እየተደረጉ ስለነበር እንግዲህ ይሄን የማስታገስ ጉዳይ አሁን በፍጹም ችላ ሊባል የሚገባ አይደለም የሚል የመንግስት አቋም የተገለጸበት ነው። እንግዲህ ያው የተሰጠ የተባለው መመሪያ
አቶ መራጥ እንግዲህ የአማራ ብሔራዊ ክልላዊ መንግስት አቋም ይታወቃል። አሁን በገለጿቸው ነገሮች ላይ ተጠያቂ ናቸው ወይም ከጀርባ አሉ የሚላቸውን ወገኖችን በስም እስከ መጥራት የገለጹ አስተያየቶች መግለጫዎች ሲሰጡም ቆይተዋል። አሁን ይሄ ውሳኔ ክልከላዎቹና ውሳኔዎቹ ተግባራዊ እንዲደረጉ በተካሄደው ስብሰባ ላይ አንዳንድ አካላት በህግ ጭምር እንዲጠየቁ መወሰኑን የሚገልጹ መረጃዎች በተለያዩ መንገዶች ሲወጡ አይተናል ሰሞኑን። እና ይሄ እውነት ነው ወይ? ከነኚህ ክልከላዎች በተጨማሪ እነዚህ አካላት በህግ ይጠየቁ የሚልም ወሰናቸዋል?
ትክክል ነው። እንግዲህ ምንድነው 11 ነጥቦች ናቸው ያዙት። አንደኛው ነጥብ አሁን ያነሳው ነው። ምክንያቱም አሁን እዚህ ውስጥ መቼስ በህዝብ ውስጥ የሚደረግን እንቅስቃሴ ሁሉንም ጥፋተኛ ልታደርገው አትችልም። እንዲያውም በተቻለ መጠን እንዲህ ያለውን ነገር በጣም በግትርነት ሄደ ሁሉንም እጠይቃለሁ ማለት ስለማትችል አቅም በፈቀደ መጠን እንግዲህ የሰው ህይወት ስለጠፋ፣ ዘግናኝ ወንጀሎች ስለተፈጸሙ፣ የሰው ልጅ በቁመናው ተቆራርጦ የሚሞትበት አይነት መንገድ ስለታየ እና ይሄ ደግሞ በጣም አጸያፊ ነው። ሰዎች ተለይተው ማንነታቸው ተጣርቶ እንደዚህ ባሉትና ወጣ ያለ ወንጀል እጃቸው በገባበት ባለፈበት ሰዎች ላይ የሚመጥን እርምጃ ካልተወሰደ ትንሽ አስቸጋሪ ነው። አብዛኛው ይሄ በጅምላ የገባው ጀሌ ሆኖ የተካተተው እንግዲህ የቅማንት አስተባባሪ ኮሚቴ የሚባል ነበር። ዞሮ ዞሮ ይህንን የማንነት ጥያቄ ህዝብን ወክሎ ሲያንቀሳቅስና ከመንግስት ጋር ሲደራደር የቆየው ነገር ግን ሁሉም የኮሚቴ አባላት ሳይሆኑ አንዳንዶቹ ዝም ብለው በጽንፈኝነት ማስተባበሪያ ጽሕፈት ቤታቸውን እስከ ጎረቤት ክልል ድረስ አድርሰው እዛ በማቋቋምና ተገቢውን የሎጂስቲክስ የፋይናንስ ድጋፍ እያገኙ እንግዲህ ለዚህም አሁን ማስረጃዎችም ተይዘዋል። የሚጠቀሙባቸውን መሳሪያዎችም ስታይ ይሄ እንግዲህ በጸጥታ ኃይሎች የተያዙትን መረጃዎችም ስትመለከት እንደ ተራ ሽፍታ ወይም የአካባቢ ተንቀሳቃሽ ይይዘዋል ተብሎ ከሚገመት ነፍስ ወከፍ መሳሪያ በላይ የሆነ እንደ መትረየስ፣ እንደ ስናይፐር፣ እንደ የመሳሰሉ ከበድ ከበድ ያሉ ሄቪ አርቲለሪ የምትላቸው አይነት በመከላከያ እጅ መያዝ የነበረባቸው መሳሪያዎች እንደነዚህ ባሉ ሰዎች እጆች ተይዘው ሲተኮስባቸው፣ ሰው ሲሞትባቸው፣ ሲቆስልባቸው ተገኝቷል።
በቢሮ ኃላፊ ማዕረግ የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት ዋና የህግ አማካሪ ከሆኑት አቶ መርሃ ጽድቅ መኮንን ጋር ያደረግኩት ቃለ መጠይቅ ሰፋ ያለ ነው። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።